ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 20 2013 ዓ.ም ዝግጅታችን ጀመረ።
ዛሬ ጥሪ እናደርጋለን። የትግራይ ወጣቶች እንወዳቸዋለን። ከዚህ ጁንታ ተነጠሉ። እናንተን ለእሳት እየማገደ ያለውን የራሱን ልጆች በአውሮፓና በአሜሪካ እያስተማረ እያንደላቀቀ ያለውን ከአሸባሪው ቡድን ተነጠሉ። የትግራይ እናቶች ልጆቻችሁም ከኢትዮጵያ ወንድሞቻችሁ እንዳይነጠሉ ምከሯቸው።
የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ የሀገሪቱን የመከላከያ ሰራዊት ለመደገፍ በዛሬው ዕለት በተካሄደ ስነ ስርዓት ከተናገሩት የተወሰደ ነው። በሌላ በኩል በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የትግራይ ክልል መንግስት አመራር አባልና ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ድል እየቀናቸው መሆኑን ገልጸው የፌዴራል መንግስትና የአማራ ክልል ባለስልጣናት ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮችን ወደ የመጡበት መመለሳችንን እንቀጥላለን ማለታቸው ይታወሳል። ዝርዝሩን በዕለቱ አብይ ርዕስ እናስደምጣችኋለን። ጤና ይስጥልን፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ሶማሊያ የምክር ቤት አባላትን ለመምረጥ ለመጪው እሁድ ይዛው የነበረችው እቅድ የክልል ፓርላማዎች ዝግጅታቸውን እንዳልጨረሱ ገልጻ አራዝመዋለች። በቀጣይም ምርጫው መቼ እንደሚከናወን የተገለጸ ነገር የለም። ባለስልጣናቱ እንዳሉት ምርጫው የተሰረዘው 5ቱ የክልል አመራሮች ለውድድር የሚቀርቡትን ተመራጮች ስም ዝርዝር ባለማቅረባቸው ነው። በተጨማሪም ክልሎች ምርጫውን የሚቆጣጠር የፓርላማ ኮሚቴ አለማዘጋጀታቸውንም ገልጸዋል። የፌዴራሉ የምርጫ አስፈጻሚ ኮሚቴ ሊቀመንበር መሐመድ ሐሰን ኢሮ ከነዚህ መሰናክሎች ውጪ የምርጫ ሂደቱ በተሳካ ሁኔታ እየተከናወነ መሄዱን ተናግረዋል። አክለውም ሀገሪቱ ስኬታማ ወደሆነ የምርጫ ሂደት እየተጓዘች ነው ብለው፣ ዋናው ችግር ሆኖ ተጋርጦ የነበረው በፌዴራል መንግስቱና በክልል አመራሮች መካከል በተደረገ የፖለቲካ ስምምነት መፈታቱንም አስታውቀዋል። የሶማሊያ የፓርላማና የፕሬዝደንት ምርጫ ሊካሄድ ታቅዶ የነበረው የፕሬዝደንቱ መሐመድ አብዱላሂ ፋርማጆ የስልጣን ዘመን እንዳበቃ በየካቲት ላይ እንደነበረ ሲታወስ፣ በመንግስትና በተቃዋሚዎች መካከል በተፈጠረ አለመግባባት የምርጫው ሂደት ለወራት ሲጓተት መቆየቱ ይታወሳል። የቱኒዥያ ፓርላማ ወደ ስራው እንዲመለስ የአውሮፓ ህብረት ጥሪ አቀረበ። የቱኒዥያ ፕሬዚደንት ካይስ ሳኢድ ፓርላማውን ማገዳቸውንና ጠቅላይ ሚኒስትሩን ማባረራቸውን ተከትሎ የአውሮፓ ህብረት ባወጣው መግለጫ የሀገሪቱ ዲሞክራሲና መረጋጋት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቶ አሳስቧል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦረል ዛሬ ማክሰኞ ባወጡት መግለጫ በቱኒዥያ በተቻለ ፍጥነት ተቋማዊ መረጋጋት እንዲመለስ ማድረግ ያስፈልጋል ብለዋል። በተለይም የፓርላማው የስራ እንቅስቃሴ፣ የመሰረታዊ መብቶች ከበሬታ እንዲመለስ አስፈላጊ ነው ካሉ በኋላ ምንም አይነት የሁከት አድራጎት ሊፈጸምም አይገባም ሲሉ ጥሪያቸውን አቅርበዋል። የቱኒዥያ ፕሬዚደንት ካይስ ሳኢድን በስልክ እንዳነጋገሯቸው የገለጹት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ለቱኒዥያ ዲሞክራሲ ያላቸውን ድጋፍ ገልጸዋል። ፕሬዚደንት ሳኢድ በቱኒዥያ የአስተዳደር መሰረት የሆኑትን የዲሞክራሲና የሰብአዊ መብት መርሆች አጥብቀው እንዲከተሉና ከሁሉም የቱኒዥያ የፖለቲካ ተዋናዮችና ከህዝቡ ጋር ግልጽ ውይይት እንዲያደርጉ ጥሪ አቅርቤላቸዋለሁ ብለዋል። የቱኒዚያው ፕሬዝዳንት እሁድ ለወሰዱት እርምጃቸው ምክንያታቸው ሀገሪቱ ያለችበት የከበደ የኢኮኖሚ ችግርና ፖለቲካዊ ውጥረቱ መሆኑን ገልጸው እርምጃውን እንደወሰደ ህገ መንግስቱ የሚፈቅድልኝ ነው ብለዋል። በሀገሪቱ ፓርላማ አብላጫ መቀመጫ ያለው ኢናዳ ፓርቲ መሪና የምክር ቤቱ አፈ ጉባኤ ራቼድ ጋኑች በበኩላቸው የፕሬዝዳንቱ እርምጃ ከመፈንቅለ መንግስት የሚቆጠር ነው በማለት ኮንነዋል። ፓርላማው ስራውን እንደሚቀጥልም ነው ያስታወቁት። ሌሎች ሁለት የፖለቲካ ፓርቲዎችም መፈንቅለ መንግስት ነው ያሉ ሲሆን ፕሬዝዳንቱ ግን ክሱን ውድቅ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሰኞ የኢራቅ ጠቅላይ ሚኒስትር ሙስታፋ አልካዲሚን በዋይት ሀውስ ተቀብለው አነጋግረዋል። ከውይይታቸው በኋላ በሰጡት ቃል በኢራቅ የሚገኙ የዩናይትድ ስቴትስ ወታደሮች በሚቀጥሉት ወራት ውስጥ የውጊያ ተልእኳቸውን እንደሚያጠናቅቁ ገልጸዋል። ፕሬዚደንት ባይደን ከኢራቁ ጠቅላይ ሚኒስትር ጋር ሆነው በዋይት ሀውስ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሲሰጡ በኢራቅ ያሉ የአሜሪካ ወታደሮች ቀጣይ ኃላፊነታቸው የማሰልጠን፣ የማገዝና እስላማዊ መንግስት የሚባለው ቡድን ዳግም እንዳያንሰራራ መርዳት መሆኑን ገልጸዋል። ከዚህ ዓመት መጨረሻ በኋላ ግን ምንም አይነት የውጊያ ግዳጅ አይኖረውም ሲሉ ነው የተናገሩት። ይሁን እንጂ ባይደን አሁን በኢራቅ ከሚገኙት 2500 የሚሆኑ ወታደሮች ውስጥ ምን ያክሉ እዚያው እንደሚቆዩ ከመናገር ተቆጥበዋል። ዩናይትድ ስቴትስ እና ኢራቅ ካካሄዱት ስብሰባ በኋላ ባወጡት የጋራ መግለጫ በሁለቱ ሀገሮች መካከል የሚኖረው ግንኙነት ሙሉ በሙሉ ወደ ስልጠና፣ ማማከር፣ ማገዝና የደህንነት መረጃ መለዋወጥ እንደሚሻገርና ከዚህ የአውሮፓ 2021 ዓመተ ምህረት መጨረሻ ጀምሮ የዩናይትድ ስቴትስ ሰራዊት በኢራቅ ምንም አይነት ውጊያ ላይ እንደማይሳተፍ አስታውቀዋል። ከፕሬዝደንት ባይደንና የኢራቁ ጠቅላይ ሚኒስትር ስብሰባ ቀደም ብሎ የዋይት ሀውስ ቃል አቀባይ ጄን ሳኪ ለጋዜጠኞች በሰጡት ቃል የተልእኮ ለውጥ ነው የተደረገው እንጂ አጋርነታችን ወይም እዚያ መገኘታችን ይቆማል ማለት አይደለም ብለዋል። ወይም ደግሞ ከኢራቅ መሪዎች ጋር አብረን መስራታችን ቀረ ማለት አይደለም ሲሉ አስረድተዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው ቅዳሜ ዕለት አላስካ ላይ ለጋዜጠኞች በሰጡት ቃል የዩናይትድ ስቴትስ ወታደሮች በአንድ ጊዜ በርካታ ስራዎችን ማከናወን የሚችሉ ናቸው ብለዋል። በሌላ ዜና በኢራቅ ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ወቅታዊ ይዞታ በመከታተል ላይ ያሉ የደህንነት ተቋማት የዩናይትድ ስቴትስ ኃይሎች በሀገሪቱ የውጊያ ተልእኳቸውን ለመቀየር እየተሰናዱ ቢሆንም ሽብርተኛው ቡድን አሁንም አልተወገደም ሲሉ ስጋታቸውን ገልጸዋል። የተባበሩት መንግስታት ድርጅትን ማዕቀቦች የሚከታተለው ቡድን ባወጣው ሪፖርት ባቀረበው ቁልፍ ግምገማ በአህጽሮት አይሲስ ወይም አይስል ተብሎ የሚጠራው ቡድን በእርግጥ ሽንፈቶች አግኝተውታል፣ ነገር ግን አሁንም ለተወሰነ ጊዜ ኢራቅና ጎረቤቷን ሶሪያ ውስጥ ችግር መፍጠሩ የማይቀር ነው ሲሉ አስጠንቅቀዋል። ወደ ኮቪድ-19 ዜናዎች እንሻገራለን። የዩናይትድ ስቴትሶቹ የመድኃኒት አምራች ኩባንያዎች ፋይዘር እና ሞደርና የኮቪድ-19 ክትባቶቻቸውን ከ12 ዓመት በታች ለሆኑ ልጆች ደህንነታቸው የተጠበቀ ይሁኑ አይሁኑ ለማረጋገጥ በያዙት ጥናት የሚያሳትፏቸውን ልጆች ቁጥር ከፍ እንዲያደርጉ የፌዴራሉ መንግስት የምግብና የመድኃኒት አስተዳደር ኤፍዲኤ ጠየቀ። ሁለቱ ኩባንያዎች ክትባቶቻቸው ከ5 እስከ 11 ዓመት ባሉ ልጆች ላይ የጤና እክል እንደማያስከትሉ ለማረጋገጥ ጥናት ይዘዋል። ጥናቱን የሚያካሂዱት ክትባቱን በወሰዱ ከ30 ዓመት በታች በሆኑ ወጣቶች ላይ እጅግ ያልተለመደ የሆነ የልብ ጡንቻ መቆጣት መከሰቱን ተከትሎ ልጆች ለዚህ የጎንዮሽ የጤና ችግር የመጋለጥ ሁኔታ ያጋጥማቸው እንደሆነ ለማረጋገጥ መሆኑ ታውቋል። ኤፍዲኤ በሙከራው የሚሳተፉ ልጆች ቁጥር በርከት እንዲደረግ በመጠየቁ ክትባቶቹን በተጠቀሰው የእድሜ ክልል ላሉ ልጆች እንዲሰጡ ፈቃድ ማግኘታቸውን ሊያዘገየው እንደሚችል ተጠቁሟል። ይህ በዚህ እንዳለ የፕሬዝደንት ባይደን አስተዳደር በተለያዩ ሀገሮች ዴልታ የተባለው ከፊተኛው ዝርያ ይበልጥ ተላላፊ የሆነው የኮሮና ቫይረስ አይነት ስርጭቱ እየተባባሰ በመሆኑ ወደ ዩናይትድ ስቴትስ የሚመጡ ተጓዦችን የሚመለከተውን የጉዞ ገደብ እንዳለ የሚያቆየው መሆኑን አስታውቋል። በሌላ የኮቪድ ዜና በአውሮፓ የኮሮና ቫይረስ ተያዦች ቁጥር እያሻቀበ መሄዱን ተከትሎ ሌላ ከቤት አትውጡ ክልከላ እንዳይታወጅ መንግስታት በተለይ በ20ዎቹና በ30ዎቹ የእድሜ ክልል ያሉ ያልተከተቡ ሰዎችን እንዲከተቡ የሚያስገድዱ መንገዶችን እያፈላለጉ ናቸው። ፈረንሳይ ባልተከተቡ ሰዎች ላይ ለመጣል ያሰበችውን ክልከላም ጣሊያንና እንግሊዝ ተከትለዋታል። ሆኖም እቅዱ በሁለቱ ሀገሮች ላይ የጎዳና ላይ ተቃውሞ ቀስቅሷል። በርካታ ወግ አጥባቂ የብሪታንያ ሕግ አውጪዎችም መከተብ እንደ መስፈርት የሚቀርብ ከሆነ በዚህ ዓመት መጨረሻ በሚካሄደው የፓርቲያቸው ዓመታዊ ጉባኤ ላይ አንገኝም ብለው እየዛቱ ናቸው። ያም ሆኖ ግን ጣሊያን ከሚቀጥለው ወር ጀምሮ የስፖርት ስቴዲየሞችን፣ ሙዚየሞችን፣ ሲኒማ ቤቶችን፣ መዋኛዎችንና የስፖርት መስሪያ ቦታዎችን መጠቀም የሚችሉት የተከተቡ ሰዎች ብቻ መሆናቸውን የሚገልጽ ክልከላ ባወጀች በ24 ሰዓት ውስጥ ክትባቱን ለመውሰድ ቀጠሮ የሚይዙ ሰዎች ቁጥር መጨመሩን የሮም ባለስልጣናት አስታውቀዋል። በመጨረሻም በዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር የጥር 6ቱን ጥቃት የሚመረምረው የተወካዮች ምክር ቤት ልዩ ኮሚቴ የምስክር ሰሚ ችሎት ዛሬ ተጀምሯል። በመጀመሪያ ለችሎቱ ቃላቸውን የሰጡት በዕለቱ በምክር ቤቱ ህንጻ በካፒቶል ጥበቃ ላይ የነበሩ ህግ አስከባሪ መኮንኖች ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 22/2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይት ታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ከ3000 በላይ የሚሆኑ የአዲስ አበባ ከተማ ወጣቶች ኢትዮጵያን ለማዳን ዘምታለው በሚል መርህ ቃል ዛሬ የኢትዮጵያ መከላከያ ሰራዊትን ለመቀላቀል የሽኝት መርሃ ግብር ተደርጎላቸዋል። የኢትዮጵያ መከላከያ ሚኒስትር ዶክተር ቀነአ ያደታ በስነ ስርዓቱ ላይ ሲናገሩ ዘማቾች ጠላቶቻቸውን ድል አድርገው ይመለሳሉ ብለዋል። ወጣቶቹ ሽኝት የተደረገላቸው በአባት አርበኞች፣ በከተማዋ ከፍተኛ አመራሮችና በነዋሪዎች ነው። ከነዋሪዎችና ባለሀብቶች የተሰበሰበ ከ1 ቢሊዮን ብር በላይ የሚገመት ገንዘብ ለመከላከያ ሰራዊቱ ድጋፍ መደረጉን የገለጹት የከተማዋ ምክትል ከንቲባ ወይዘሮ አዳነች አበቤ ድጋፉን ለመከላከያ ሚኒስትሩ ዶክተር ቀነአ ያደታ አስረክበዋል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች።
አዲስ አበባ ወደ ግንባር የሚዘምቱ ወጣቶችን በማዋጣት የተቀሩትን የሀገሪቱ አካባቢዎችና ክልሎች ተቀላቅላለች። በዛሬው ዕለትም ለ3000 ወጣቶች አሸኛኘት ተደርጓል። በዚህ የሽኝት መርሃ ግብር ላይ የተናገሩት የኢትዮጵያ መከላከያ ሚኒስትር ዶክተር ቀነአ ያደታ ኢትዮጵያን አትንኩ ብለዋል። የህወሓት ቡድን ኢትዮጵያን ለማፍረስ እየሰራ ነው በማለት የወነጀሉት ሚኒስትሩ ማንም ኢትዮጵያን ሊደፍር አይችልም ሲሉ ተናግረዋል። ሚኒስትሩ አክለውም የኢትዮጵያ ወጣቶች እያሉ ኢትዮጵያን መንካት አይቻልም ብለዋል።
የውጭ ኃይሎች ተላላቂ ሆኖ ኢትዮጵያን ለማፍረስ ቀን ከሌሊት እየሰራ ነው ያለው። እንደገና ኢትዮጵያን ለማፍረስ እንደገናን ኢትዮጵያን ይገዛል አስተዳድረው ብሎ ማለት በግልጽ ለኢትዮጵያ ያላቸውን ንቀት የሚያሳይ ስለዚህ ምንም አይነት ትዕግስት የለንም ማለት ነው። እዚህ ላይ ኢትዮጵያን መንካት አይችሉም። እናንተ እያላችሁ ሁሉም ኢትዮጵያዊ ከዳር እስከ ዳር በተነሳሳበት ጊዜ በማንኛውም ሁኔታ ኢትዮጵያን ሊያፈራርሱ አይችሉም። ዝም ብሎ እልብ ነው የሚሆነው ማለት ነው።
የአዲስ አበባ ከተማ ነዋሪዎች፣ ባለሀብቶች እንዲሁም ወጣቶች የመከላከያ ሰራዊቱን በመቀላቀል ላደረጉት ድጋፍ ሚኒስትሩ አመስግነዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በሽኝት ስነ ስርዓቱ ላይ ባሰሙት ንግግር ጠላትን ለመመከት የኢትዮጵያውያን ክንድ ተባብሯል ሲሉ ተናግረዋል።
እናንተ ወጣቶች ተልኳችሁ ኢትዮጵያን መጠበቅ ነው። ተልኳችሁ ኢትዮጵያ ጠንካራ ልጆች እንዳሏት ዛሬ በውክልና እየወጋላለው ለዚህ ለአሸባሪ ለጁንታ ቡድን ብቻ ሳይሆን እያቀዱ ላሉት ታሪካዊ ጠላቶቻችን ትልቅ ምላሽ መስጠት ነው። አይቻልም ማለት ነው። እኛ የአድዋ ጀግኖች ልጆች ነን ማለት ነው። በሀገራችን ከመጡብን ድንበር የለንም። ቋንቋ ድንበር አይሆንብንም። ብሔር ድንበር አይሆንብንም። ማንነታችን፣ ድምቀታችን፣ ውበታችን እንጂ በኢትዮጵያዊ አንድነታችን ላይ ሁላችንም አንድ ነን። ኢትዮጵያን እናስጠብቃለን። ኢትዮጵያን እናኮራለን።
የትግራይ ሕዝብ ከህወሓት ቡድን ተነጥሎ ከኢትዮጵያውያን ወንድም እህቶቹ ጎን መሰለፍ አለበት። ልጆቹን ለእሳት አሳልፎ መስጠት የለበትም ሲሉም ምክትል ከንቲባዋ ጥሪ አቅርበዋል።
ውድ ወጣቶቻችን፣ የትግራይ ህዝብ ሁልጊዜም ወገናችን ነው። የኢትዮጵያ አካል ነው። እህቶቻችን፣ የምንወዳቸው የምናከብራቸው። ነገር ግን ማንም ቢሆን በየትኛውም መንገድ ቢሆን ውክልና ጦርነቱን ተቀላቅሎ ኢትዮጵያን የማፍረስ የኢትዮጵያ ዋና ምሰሶ የሆነውን የሉዓላዊነታችን ማስከበሪያ የሆነውን መከላከያችን ከወጋ አንታገሰው። ስለዚህ ዛሬ ጥሪ እናደርጋለን። የትግራይ ወጣቶች እንወዳቸዋለን። ከዚህ ጁንታ ተነጠሉ። እናንተን ለእሳት እየማገደ ያለውን የራሱን ልጆች በአውሮፓና በአሜሪካ እያስተማረ እያንደላቀቀ ያለውን ከአሸባሪው ቡድን ተነጠሉ። የትግራይ እናቶች ልጆቻችሁን ከኢትዮጵያ ወንድሞቻችሁ እንዳይነጠሉ ምከሯቸው። ልጆቻችሁ ይሄ አላማ ቢስ ለሆነ ኢትዮጵያን አሳልፎ ለሚያስወጋ ቡድን አካል እንዳይሆኑ ጥንካሬ እንዳይሆኑ ምከሯቸው። የትግራይ ምሁራኖች ምከሩ፣ ዝከሩ እንላቸዋለን። ኢትዮጵያ እንድሆናለች። በኢትዮጵያ አንድነት ውስጥ ተቀላቀሉ።
በመጀመሪያ ዙር በዛሬው ዕለት ወደ መከላከያ ሰራዊት የተቀላቀሉት የአዲስ አበባ ከተማ ወጣቶች ከ3000 በላይ እንደሚሆኑ ከንቲባዋ ተናግረዋል። ወጣት ሀብታሙ መኮንን ዛሬ ወደ ሀገር መከላከያ ከተቀላቀሉት መካከል ነው።
የኢትዮጵያ መከላከያችን ስለ ጥቃት ስላደረሰበት ባለኝ አቅም ባለኝ ጉልበት መከላከያ ሰራዊቴን ተደባልቄ ለማገልገል ዝግጁ ነኝ።
የከተማ ነዋሪዎችም ወጣቶቹን ለማበረታታትና ለመከላከያው ሰራዊት ድጋፋቸውን ለማሳየት አዲስ አበባ መስቀል አደባባይ ተገኝተዋል። አቶ ክብሮ መንግስቱ የከተማዋ ነዋሪ ናቸው።
ከመከላከያ ጎን ለመቆም ነው እዚህ የተገኘ ነው። ስለዚህ አሁንም ቢሆን ኢትዮጵያ ተደፍራ ማታቅም አትደፈርም። ወጣቶቹ አሁን በፍላጎት በራሳቸው ተነሳሽነት ይህን ነገር አሳይተዋል። ከኋላ ደግሞ እናቶች በስንቅ የመንግስት ሰራተኛው በደሞዝ ይህ ለሀገሩ እንዳትደፍር ለሚያደርገው ነገር ከጎኑን አሁን ቢሆን አሁን ስሜታዊ ሆነን እዚህ የመጣ ነው። ማንም ሳያስገድድን ነው። የሀገር ጉዳይ ነው። በውጭም በውስጥም ጠላት የማትደፍር ለመሆኗ ዛሬ የተገኘው ወጣት ምስክር ነው። ስለዚህ ወደፊትም ከመከላከያ ጎንን
ወጣት ሰሚራ ሁሴን በበጎ ፈቃደኝነት ከተሳተፉት ወጣቶች መካከል ናት። ወደ ግንባር ለመሄድ ዝግጁ ነኝ ስትል ትናገራለች።
ማንኛውም በጎ ፈቃድ እንደምንሰራው፣ ነገር ግን እዛው ቦታው ላይ ድረስ ሄደን የበጎ ፈቃድ አገልግሎት ብንሰጥ ለመከላከያ ወታደሮቻችን የኔ በጣም ደስተኛ ነው።
ዛሬ የአዲስ አበባ ከተማ አስተዳደር ከነዋሪዎቹ፣ ከባለሀብቶች፣ ከመንግስትና ግል ሰራተኞች የሰበሰበውን ከ1 ቢሊዮን ብር በላይ ድጋፍ ለመከላከያ ሚኒስቴር አስረክቧል። ከገንዘብና ቁሳቁስ ውጪ የከተማዋ ነዋሪዎችም ደም ለግሰዋል። የከተማዋ የጤና ባለሙያዎች፣ ከተለያዩ ጤና ተቋማት የተውጣጡ የጤና ባለሙያዎችም ከወጣቶቹ ጋር ሽኝት ተደርጎላቸዋል። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ድል እየቀናቸው መሆኑን ገልጸዋል። በተለይ የፌዴራል መንግስቱንና የአማራ ክልል ባለስልጣናትና አመራርን አጣጥለው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮችን ወደ መጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራ፣ ከአፋር፣ ከሌሎች ጭቁን ህዝቦች ሆነ ከሚሊሻዎች ጋር አይደለም ብለዋል። አቶ ጌታቸው የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰውም ለህዝባችን ስጋት ሆነ እስከቀጠሉ ድረስ እርምጃችን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአማራ ክልል ርዕሰ መስተዳደር ያቀረቡትን የክተት ጥሪ ተከትሎ ሕዝቡ በተለይም ወጣቱ እየሰጠ ያለውን ምላሽ የመከላከያ ሚኒስቴር ሚኒስትር ዴኤታ አደነቁ። ሚኒስትር ዴኤታ ፍስሐ ወልደ ሰንበት ዛሬ በደቡብ ወሎ ከሚገኙ የተለያዩ የህብረተሰብ ክፍሎች ጋር መክረዋል። መስፍን አራጌ ዝርዝር አለው።
የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር የክተት ጥሪ ባቀረቡ ማግስት ከደቡብ ወሎ አገር ሽማግሌዎች፣ የሃይማኖት አባቶች፣ የቀበሌ አመራሮችና ወጣቶች ጋር በደሴ ከተማ የመከሩት የመከላከያ ሚኒስትር ዴኤታ ፍስሐ ወልደ ሰንበት የኢትዮጵያ የውስጥና የውጭ ታሪካዊ ጠላቶች ያሏቸው አካላት የተለያዩ ተጽዕኖ ለማድረግ መሞከራቸውን አስታውሰዋል።
ባለፉት ወራቶች በሶስት ጉዳዮች ላይ ትኩረት አድርገው ሲሰሩ ነበር። የመጀመሪያው ህዳሴው ግድብን እንዳትሟላ ከፍተኛ ጥረት ሲደረግ ነበር። በዲፕሎማሲውም በሌሎችም ዝግጅቶች አድርጋ አሸንፋለች። በሁለተኛ ደረጃ አገራዊ ምርጫ እንዳይሳካ ያን ተጠቅሞ ኢትዮጵያን ችግር ላይ የመጣል እንቅስቃሴ በሰፊው ሲካሄድ ነበር። ይህንም አሸንፋለች።
ሶስተኛና ህግ ማስከበር ሲሉ ያመለከቱትን ተልእኮ የማጠናቀቅ ታሪካዊ ኃላፊነትና ግዴታ ኢትዮጵያውያን ላይ መውደቁን ነው የሚያስረዱት። ህዝቡ በደጀንነት ብቻ ሳይሆን በግንባር እንዲሰለፍ ጥሪ ያስተላለፉት ሚኒስትር ዴኤታው በተለይ ወሎና አካባቢው ለሁኔታው ካለው ቅርበት አንጻር በስፋት እንዲሳተፍ ጠይቀዋል።
ኢትዮጵያ ለገጠሟት ችግሮች እየወጣች ባለችበት ሁኔታ አካባቢውን ህዝብ አደናግሮ በመቀስቀስ አሸባሪው የህወሓት ቡድን ከፍተኛ ዘመቻ እያደረገ ነው። እንደሚታወቁት ይህን የመከላከያ ሰራዊታችን መፍትሄ ለመስጠት ዝግጅት እያደረገ ነው። አስፈላጊውን ነገር እየከፈለ ነው። በዚህ ብቻ ግን ህዝባችን በደጀንነት ብቻ ሊቆም ስለማይገባው በተለይ የወሎ ህዝብ ለሁኔታው ቅርብ ከመሆኑ አንጻር ራሱም ወታደር ሆኖ መታገል አለበት። በወጣቱም ሴቱም መላው ህዝባችን በየቀበሌው ተደራጅቶ ከታገለ በቀላሉ መከላከል ይችላል። ወሎን ብቻ ሳይሆን ኢትዮጵያን ማዳን የሚችለው ወሎ ላይ የሚደረገው ትግል ነው። አሁን
የወሎ ህዝብ በባድዋ ከአጼ ሚኒሊክ ጋር፣ በመተማ ከአጼ ዮሐንስ ጋር ሀገራዊ ጥሪ ተቀብሎ ግዳጁን የመወጣት ታሪክ እንዳለው ያስታወሱት ሚኒስትር ዴኤታ ፍስሐ አሁንም ለኢትዮጵያ ዳግም ምላሹን የሚሰጥበት ጊዜ ነው ብለዋል።
የወሎ ህዝብ በየትኛውም ታሪክ ኢትዮጵያ ጥሪ አቅርባለት ወደኋላ ብሎ ያቅ ባድዋም በመሳሰሉትም ስናይ ዋጋ ከፍሎ አገሩን አድኗል። አሁንም ሀገር የማዳን ጥያቄ ወሎ ህዝብ ላይ የቀረበ ግልጽ ጥያቄ በመሆኑ በየቀበሌው ተደራጅቶ የትም ሄዶ አይደለም ምደጅ ሆኖ በየቀበሌው ተደራጅቶ ኢትዮጵያንም ወሎንም የማዳን ስራ እንዲሰራ ለማሳሰብ
ወጣቱ ለርዕሰ መስተዳደሩ የክተት ጥሪ የሰጠውን ምላሽና ህዝቡ ለሰራዊቱ እያደረገ ያለውን ድጋፍም አድንቀዋል።
ክቡር ርዕሰ መስተዳደሩ ያቀረቡት ጥሪ በጣም ታሪካዊ ጥሪ ነው። ወጣቱ በከፍተኛ ሁኔታ እየተቀላቀለ ነው። ይህን ጥሪ ተጨማሪ ስራዎችን እየሰራ ለመሄድ ነው መድረኩ እና በጣም ታሪካዊ ጥሪ ነው። ሁሉም ህዝብ ርብርብ ሊያደርግና ጥሪያቸውን ምላሽ ሊሰጥ ይገባል። እንደስከ ዛሬ ሁሉ ማለት ነው። ሰራዊቱ ጀግና የሆነው የጀግና ህዝብ ልጅ ስለሆነ ነው። የኢትዮጵያ ህዝብ ሰራዊቱ ማጀገን፣ ማንኛውንም ግንባር የተሰለፈ ኃይል ማጀገን ያውቅበታል። የረጅም ጊዜ ልምዱ ነው እና ይሄ ከፍተኛ ዋጋ ያለው ነው። ግን አሁን በርታ በማለት ብቻ እንዲያግዘዋል በየአካባቢው ተደራጅቶ እኩል ከሰራዊቱ የሚከፈለውን ነገር ለመክፈል ዝግጁ እንዲሆን ለማድረግ።
ከደሴ ዙሪያ ወረዳ የመጡት መምህር ይህይስ ታረቀኝና ከመቅደላ ወረዳ የመጣው ወጣት ብርሃን አማረ የርዕሰ መስተዳድሩ የክተት ጥሪ ቢዘገይም እንደሚቀበሉት ነው የገለጹት።
ክተቱ እስከዛሬ መዘገየቱ እኔ በጣም የሚዘገኝ ነው። እግዚአብሔር መኮ በሰማይ ቤት ይቀጣል። ክፉ የሚሰራ ክፉ ተንኮል ሀሳብ የሚቀጣ ይቀጣል። ስለዚህ ሀገራችን በክተቱ በቶሎ መፈጸም የሚገባውን በእኛ ወጣቱም ሆነ ህዝቡ ሆነ ተነሱ፣ ስጡን መሳሪያ፣ አስታጥቁን እንሂድ እያለ እንነሳ አስታጥቁን ሲል አበበርቆማ ምናምን እንደዚህ ይመጣል እየተባለ ነው እንጂ እንኳን እስከዛሬ ድረስ ቀርቶ መዘግየቱም ለእኛ ቆጭቶ ነው። ቶሎ መፈጸም ሲገባው ነበር ስር ሳይሰጥ
አዋጁን በጣም በደስታ ነው የተቀበልነው። እኛ አካባቢ አሁን ያሉ ወጣቶች እንደውም ስንጠብቀው የነበረ ቢዘገይ እንጂ ፈጠነ የማንለው አዋጅ ነው። ወጣቱ በንቅናቄ ከተነሳ እንግባ አስታጥቁንን ወደ ግንባር እንሄድ ካለ በጣም ቆይቷል። ግን አሁን አዋጁ ሲታወጅ ይህንን አዋጅ በደስታ ተቀብሎ አሁን ያው ሁሉም ተመዝግቦ ያው ትራንስፖርት ብቻ ነው የሚጠብቀው። በእኔም እይታ አሁንም መንግስት ላቀረበልኝ ጥሪ ዝግጁ ነኝ። ነገም ዛሬም ሳልን ወደ ግንባር ደህን ያው ቆርጬ የተነሳው በመሆኔ ያው ደስተኛ ነኝ።
ሽሸ ስልጣን ሊሰይድ ይባላለሁ። ከአምባሰል ወረዳ የባህል አስታራቂ አብጋር ነኝ። ኢትዮጵያ ሀገራችን የጸሎት ሀገር ነች። በጣም በተለይ ደቡብ ወሎ የሚባለው የትልቅ መሸሾች ሀገር ነው። አባቶቻችን ጣሊያንን እንኳ ያላገታቸው ናቸው። ተቅድመ ቀያት ጀምሮ የጣሊያን አየር መጥቶ የጣሉ ናቸው አባቶቻችን ሰይድ ያልፉ የሚባሉት። ስለዚህ ይሄ በጸሎት በመተባበር ባለን ሀይል ሁሉ በገንዘብም በአንድነት ይህን የጁንታ ኃይል በድምፅ ይችላል ብዬ አምናለሁ።
የትግራይን ክልል ዳግም መምራት መጀመራቸውን ያስታወቁት ዶክተር ደብረጽዮን ገብረ ሚካኤል ከሳምንት በፊት በድምፅ ወያኔ በድምፅ አስተላለፉት በተባለው መልእክት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድሯቸው የነበሩትን አካባቢዎች በኃይል የያዛችሁ በአስቸኳይ ለቃችሁ ካልወጣችሁ መብታችንን በትግል እናስከብራለን ብለው ነበር። ከቪኦኤ ጋር በሳተላይት ቃለ ምልልስ ያደረጉት የህወሓት ቃል አቀባይ ጌታቸው ረዳም የትግራይ ግዛት እስኪመለስ እርምጃቸውን እንደሚቀጥል መግለጻቸው ይታወሳል። በአውደ ጦርነቶቹ ያለው እውነታ በዝርዝር ባይታወቅም በተለያዩ የጦር ግንባሮች ጦርነቱ መቀጠሉን ከአፋር ክልል ዞን አራት ፈንቴ ረሱ ያሉ ወረዳና ከሰሜን ወሎ ዞን ቆቦ ወረዳ ወደ ወልዲያ ተፈናቅለው የመጡ አስተያየት ሰጪዎች ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የተባበሩት መንግስታት የስደተኞች ድርጅት በትግራይ ውስጥ እየተባባሰ ባለው ጦርነት መካከል የሚገኙ ወደ 24,000 የሚሆኑ የኤርትራውያን ስደተኞች ትልቅ አደጋ ላይ መሆናቸውን አስታውቋል። የቪኦኤ ዘጋቢ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
በትግራይ ማይ ጸብሪ አካባቢ የተካሄደ ያለው ውጊያ የተጠናከረ መምጣቱ በማይ አኒና አዲ ሃሩሽ በተባሉ የመጠለያ ካምፖች ውስጥ የሚገኙ በሺዎች የሚቆጠሩ ኤርትራውያን ስደተኞች ደህንነት አደጋ ላይ ነው። የተባበሩት መንግስታት የስደተኞች ድርጅት እንደ ኤሮፓ አቆጣጠር ከሐምሌ 14 ጀምሮ ወደ መጠለያ ጣቢያዎች ዘንድ ለመድረስ አለመቻሉን ገልጿል። ከዚያን ጊዜ አንስቶ ስደተኞች ያሉበት ሁኔታ እጅግ የከፋ መምጣቱንም አስታውቋል። የዩኤንኤችሲአር ቃል አቀባይ ባርባራ ባሎች እንደሚሉት ታጣቂ ኃይሎች ወደ ካምፕ ውስጥ ዘልቀው ገብተዋል። እሳቸው እንደሚሉት ኤርትራውያኑ ስደተኞች በማያቋርጥ ፍርሃት ውስጥ ናቸው። እርዳታዎችን እንዳያገኙ የተቆረጡ ሲሆን ማስፈራሪያዎችና ዛቻዎችም እየደረሱባቸው እንደሆነም ገልጸዋል።
We have received disturbing and credible reports in recent days.
በማይ አኒ ካምፕ ውስጥ ቢያንስ አንድ ስደተኛ ካምፕ ውስጥ ባለ አንድ ታጣቂ መገደሉን የሚገልጽ አስደንጋጭ ዜና ከታመነ ምንጭ ሰምተናል። ሐምሌ 14 ከተገደለው አንድ ስደተኛ ሞት በኋላ ይሄኛው ተጨማሪ መሆኑ ነው።
ባሎች እንደሚሉት ለግድያው ተጠያቂ የሚሆኑት የትኞቹ የታጣቂ ቡድኖች እንደሆነ አያውቁም። ይሁን እንጂ ግን የእሳቸው ድርጅት በሁለቱ ካምፖች ውስጥ የሚገኙ ታጣቂዎች ድርጊቱን መፈጸማቸውን ከታመኑ ምንጮች የደረሱ መረጃዎች እንዳሏቸው ገልጸዋል። ቃል አቀባዩም አክለውም UNHCR በአካባቢው ላሉ ባለስልጣናትና ለኢትዮጵያ ስደተኞች ድርጅት ለስደተኞቹ ደህንነት ዋስትና እንዲሰጡና እርዳታ ሰጪዎችም ወደ ካምፖቹ እንዲገቡ እንዲያደርጉ መጠየቃቸውን ገልጸዋል። የኤርትራ ስደተኞች ላለፉት ሁለት ሳምንታት ምንም እርዳታ ያላገኙ መሆኑንም ጨምረው ገልጸዋል።
Trapped refugees need urgent life-saving assistance. Clean drinking water is running out.
በሁኔታው የታገቱ ስደተኞች አስቸኳይ የህይወት አድን ድጋፍ ይፈልጋሉ። ንጹህ የመጠጥ ውሃ ያለቀ ነው። ምንም አይነት የጤና አጠባበቅ አገልግሎት የለም። ረሃብ ያፈጠጠ ትክክለኛ አደጋ ሆኗል። ለመጨረሻ ጊዜ የተሰጣቸው የምግብ እርዳታ ባለፈው ሰኔ ለአንድ ወር ብቻ የተሰጣቸው ነው።
ባሎች በቅርቡ በስተምስራቅ ትግራይ በአፋር ክልል በተደረገ ውጊያ በሺዎች የሚቆጠሩ ሰዎች የተፈናቀሉ ሲሆን ከነዚህ ውስጥ 55,000 የሚደርሱ ኤርትራውያን ስደተኞች እንደሚገኙበት ተናግረዋል። እየተባባሰ የመጣው ውጊያ ደህንነታቸው አሳሳቢ የሆኑ ስደተኞች ባሉበት አካባቢ መሆኑም ተመልክቷል።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከላይ ያስደመጥናችሁ ለዕለቱ አብይ ርዕስ የያዝናቸውን ዘገባዎች ነበረ። ተከታዩ ዘገባ ደግሞ በትላንትናው ምሽት ያስተዋወቅናችሁና በቴክኒክ ችግር ምክንያት ለዛሬ ያሳደርነው ዘገባ ነው። የአማራ ክልል ፕሬዚዳንት አገኘሁ ተሻገር በህወሓት የተከፈተ ያሉትን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚል ለጠሩት ዘመቻ እሁድ ሐምሌ 18 2013 ዓ.ም የክተት ጥሪ አድርገዋል። ፕሬዚዳንቱ እሁድ ዕለት ባደረጉት ጥሪ በክልል ውስጥ ማንኛውም የመንግስትም ሆነ የግል መሳሪያ የታጠቀ እንዲሁም ለግዳጅ ብቁ የሆነ ወጣት ሁሉ እሁድ ዕለት ጀምሮ ይክተት ብለዋል። የትግራይ ህዝብ ግን ወንድም ህዝብ ነው ያሉት አገኘው ጠላታችን ህወሓት ነው፣ የምንዘምተውም አሸባሪ ቡድኑን ለመመከት ነው በማለት ተናግረዋል። ተቃዋሚ የአማራ ብሔራዊ ንቅናቄ አብንና ከፍተኛ የክልሉ የጦር አመራሮችም የክተት ጥሪውን ደግፈውታል። አስቴር ምስጋናው ዝርዝር አላት።
የፌደራል መንግስቱ ለሰብአዊ እርዳታ ተደራሽነትና ለአርሶ አደሩ የእርሻ ስራ ዝግጅት በሚል የተቁሳቁም ካወጀም በኋላ ህወሓት በጦርነቱ በመቀጠል በአጎራባሽ ክልሎች ላይ ጦርነት ማወጁን የፌደራል መንግስቱና የአንዳንድ ክልሎች መንግስታት ሲወነጅሉ ቆይተዋል። የህወሓት ቃል አቀባይ ጌታቸው ረዳ ለአንድ የውጭ ሚዲያ በሰጡት ቃል ጠላት በማለት የገለጿቸውን ኃይሎች አማራ ክልል እና ኤርትራ ድረስ እንደሚያሳድዱ መናገራቸው ይታወሳል። የአማራ ክልል መንግስት በበኩሉ ትላንት ለክልሉ ህዝብ የጦርነት የክተት ጥሪ አቅርቧል። ርዕሰ መስተዳደሩ አቶ አገኘው ተሻገር ትላንት በሰጡት መግለጫ በክልሉ ውስጥ ማንኛውንም የመንግስትንም ሆነ የግል መሳሪያ የታጠቀ እንዲሁም ለግዳጅ ብቁ የሆነ ወጣት ሁሉ ከዛሬ ጀምሮ ይከተት ነው ያሉት። በትግራይ ክልል አዋሳኝ በሆኑ ሁሉም ቦታዎችና በአንዳንድ የአማራ ክልል ከተሞች ህወሓት ህጻናትንና ሴቶችን ከፊት በማሰለፍ ጦርነት ከፍቷል ብለዋል።
በአሁኑ ሰዓት ጠላት ሙሉ በሙሉ በራያ ግንባር የማጥቃት ሙከራ እያደረገ ነው ያለው። በጠለምት አካባቢ ማጥቃት እያካሄደ ነው ያለው። በዋግና በወልቃይት አካባቢ እንደዚሁ ተመሳሳይ ትንኮሳዎች እያካሄደ ያለበት ሁኔታ ነው የሚገኘው። ጠላት እዚህ ጋር መታወቅ ያለበት መላ ህዝባችን ምላን የመላ ሀገራችን ህዝቦች ማወቅ ያለባቸው ያለ የሌለ ኃይሉን ተጠቅሞ ነው በሁሉም አቅጣጫዎች አገር ለማፍረስ እየተንቀሳቀሰ ያለው። በዚህ ጦርነት ከህፃናት ከ12 ዓመት ህፃናት እስከ 67 ዓመት አዛውንቶች ይሳተፉበት ነው። ከፍተኛ የሆነ የህዝብ ማዕበል በመፍጠር ጦርነት የማያውቁ ልጆች ከፍተኛ የሆነ ሰብአዊ ጉዳት እየደረሰባቸው ያለበት ሁኔታ ነው። በክልሉ ውስጥ የሚገኝ ማናቸውም የመንግስት የጦር መሳሪያ የታጠቀ ኃይል በክልላችን የሚገኝ የመንግስትን የጦር መሳሪያ የታጠቀ ሚሊሻ ያልሆነ በክልላችን ውስጥ የሚገኝ የግል ጦር መሳሪያ የታጠቀ በሙሉ በክልላችን ውስጥ በሁሉም ቀበሌዎች የሚገኝ አካላዊ ሁኔታው ለግዳጅ ብቁ የሆነ ለጦርነት ብቁ የሆነ ወጣት በሙሉ ከነገ ጀምሮ በሁሉም የወረዳ ማዕከል እንዲከት ይህ የክተት ጥሪ ተላልፏል።
ህወሓት የራሱን ክልል አልፎ አማራ ክልል እየገባ ጠብ የሚጭረው እና ጦርነት እንዳይቆም የሚያደርገው የትግራይ እናቶችን ጥያቄ በመፍራት ነው በማለት ተከታዩን ሀሳብ ሰንዝረዋል።
ለትግራይ እናቶች መልስ የለውም። ያለቁትን የትግራይ ህፃናት በተመለከተ መልስ መስጠት አይችልም። ስለዚህ ጦርነቱን ማስቀጠል ነው የሚፈልገው ይህ ኃይል። ስለዚህ ህልሙን ማጨናገፍ መቻል አለብን ማለት ነው። ስለሆነም ይህንን ጸረ አማራና ጸረ ኢትዮጵያ የሆነውን ከሃዲ ቡድን ከምድረ ገጽ ለማጥፋት ሁሉም ሰው መነሳት መቻል አለበት።
አቶ አገኘው የትግራይ ህዝብ ወንድም ህዝብ ነው፣ ጠላታችን ህወሓት ነው፣ የምንዘምተውም አሸባሪ ቡድኑን ለመመከት ነው ካሉ በኋላ በአማራ ክልል ያሉ የትግራይ ተወላጆችም በሰላም እየኖሩ ነው ብለዋል። አሸባሪ ብለው የጠሩትን ህወሓትን የሚደግፍ ካለ ግን እንደማይታገሱ ገልጸዋል።
የትግራይ ህዝብ ወንድማችን ነው፣ ትግራይ የሆኑ ሁሉ ጠላት ነው የሚል ግምገማ የለን። አሁንም ይሄ ግምገማችን አልተቀየረው። እርግጥ ነው የትግራይ ህዝብ ከህፃን እስከ ሽማግሌ በወያኔ ፕሮፓጋንዳ ተሳስቶ መከላከያ ኃይላችን ወግቷል። አሁንም የአማራ ክልል ልዩ ኃይልና ሚሊሻን እየወጋ ነው። አሁንም መከላከያችን እየወጋ ነው። ይህ ግን መላ የትግራይን ህዝብ አይወክልም የሚል ግምገማ አለን አሁንም። ነገር ግን የትግራይ እናቶች ከዚህ ተግባራቸው እንዲታቀሙ እንመክራለን። የትግራይን ህዝብ ከዚህ ተግባሩ እንዲታቀሙ እንመክራለን። ልጆቹን ወደ ጦርነት ከማሰለፍ መታቀም መቻል አለበት። የአማራን ህዝብና የኢትዮጵያን ህዝብ እየወጋ የሚገኝ ኃይል መሆን የለበትም። ታሪካዊ ስህተት እየፈጸመ ነው ትግራይ ህዝብ። ከዚህ ስህተት መጠቀም መቻል አለበት። ይህ ጊዜ ያልፋል። ቲፒኤልኤፍን በቃ ማለት አለበት። ከዚህ አንጻር ጥንቃቄ መደረግ አለበት። ነገር ግን ደግሞ በክልላችን የሚገኙ የትግራይ ተወላጆች በሰላም እንዲኖሩ እንፈቅዳለን። ከጠላት ጋር አብረው የሚንቀሳቀሱ ኃይሎች ካሉ እርምጃ መስጠት።
አቶ አገኘው አያይዘውም ህወሓት ኢትዮጵያን ለማፍረስ ግልጽ አቋም እንዳለው በመግለጽ አውጀዋል።
ይህ ጦርነት ለአማራ ህዝብ ብቻ ሳይሆን ለመላ ኢትዮጵያ የተደገሰ ጦርነት ነው። በየቀኑ የቲፒኤልኤፍ ጁንታ የህወሓት ጁንታ በሚያስተላልፉት መልእክት የምታረጋግጡት ይሄን ነው። ስለሆነም ይህን ጦርነት መከላከያችንና ልዩ ኃይላችን ሚሊሻችን እየተፋለሙ ነው። በአሁኑ ሰዓት ከፍተኛ ፊልማ እያደረጉ ነው ያሉት። ጠላት ከፍተኛ ኪሳራ እየደረሰበት ነው ያለው። ተጨባጭ መረጃ ነው። ከፍተኛ ኪሳራ እየደረሰበት ነው ያለው። ኪሳራ የደረሰበትም በላይ በላዩ ህጻናትን ያመጣል፣ በላይ በላዩ አዛውንቶችን ያመጣል። ስለሆነም ራያ፣ ጠለምት በአሁኑ ሰዓት የጁንታው ሰራዊትና ጀሌዎች እንደ ቅጠል እየረገፉ ነው ያሉት። እንግዲህ የአማራ ህዝብ እንደምታውቁት ለኢትዮጵያ ሉዓላዊነትና አንድነት እየታገለ የመጣ ጀግና ህዝብ ነው። ስለዚህ ማን እንደሆነ ያውቁታል። ይሄን ህዝብ ማንበርከክ እንደ ወሳኝ የትግል አቅጣጫ ይዘው እየተንቀሳቀሱ ነው። ይሄን ህዝብ ብቻ ሳይሆን በአፋር በኩልም ማጥቃት ሰንዝረዋል። እኛ ይህ ኃይል ኢትዮጵያን የሚያፈርስ ኃይል ነው ስንል ዝም ብለን አይደለም የአፋርና የአማራን ህዝቦች በማንበርከክ ኢትዮጵያን ይማፈርስ አጀንዳ ይዘን እየታገለን ያለው የአፋር ህዝብም የአማራ ህዝብም ይሄን ኃይል እየተፋለመው ነው ያለው በሚገባ ስለምንተዋወቅ እንተዋወቃለን ደግሞ ስለዚህ በህዝባችን በመከላከያችን በኩል የተቀናጀ ትግል እየተካሄደ ነው ያለው ይሄ ትግል ተጠናክሮ ይቀጥላል ይሄ ጠላት እስካልጠፋ ጊዜ ድረስ ከዚህ በኋላ ረፍት የለንም የህዝብ የበላ ኢትዮጵያ ህዝብ ጠላት ነው የህዝብ የኦሮሞ ጠላት ነው የህዝብ የአፋሩ ጠላት ነው የጋምቤላ ጠላት ነው የሶማሌው ጠላት ነው ስለሆነም በጀመርነው ልክ ይሄን ኃይል እጅግ በጀግንነት መንፈስ ልንፋለመው ይገባል ማለት ነው።
በተመሳሳይ የአማራ ብሔራዊ ንቅናቄ አብን ህወሓትን የአማራና የኢትዮጵያ ጠላት በማለት ወንጅሏል። ወጣቱም መንግስት ያቀረበውን የክተት ጥሪ እንዲቀበል ጥሪ አቅርቧል። በህዳር ወር ከተጀመረው ጦርነት በኋላ የወልቃይት ጠገዴ ሴቲት ሁመራ ምክትል አስተዳዳሪና የሰላምና ደህንነት ግንባታ ኃላፊ ሆነው በክልሉ መንግስት የተሾሙት ኮሎኔል ደመቀ ዘውዱም ወጣቱ ለጥሪው ምላሽ እንዲሰጥ ጥሪ አቅርቧል።
ሞትና ክብርን ውርደትና መኖርን ሁለቱ ይመጣሉ በቁርጥ ቀን። የአማራ ህዝብ ግን ሁለተኛ ወደ ባርነት ወደ ጨለማ አይገባም። ዛሬ የመጨረሻ ክብራችንና ሞታችንን እንመርጣለን። ወደ ግንባር መፍተት ይገባል።
በሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ተጠርጥረው ታስረው የነበሩ በቅርቡ ለህልውና ዘመቻው ጥሪ የተደረገላቸው ብርጋዴር ጄኔራል ተፈራ ማሞ ተመሳሳይ ጥሪ አቅርበዋል።
ጦርነት ግጭት በባህሩ የህብረት ስራ ነው። የህብረት ስራ ከሆነ ደግሞ ወጣቱ በተፈለገው ልዩ ኃይሉ ማጠናከር አለበት። ነጋዴው ሎጂስቲኩ መሸከም አለበት። በተደራጀ ሎጂስቲኩ መሸከም አለበት። የሃይማኖት አባቶች በጸሎት ሊመሩት ይገባል። ምሁራኖች በሐሳብ ሊመሩት ይገባል። እዚህ የግለሰብ ስራ አይደለም።
የህወሓት ቃል አቀባይ ጌታቸው ረዳ ከቀናት በፊት ለውጭ ዜና አውታር በሰጡት አስተያየት የህወሓት ታጣቂዎች በአፋርና በሌሎች ግንባሮች የማጥቃት እርምጃ መውሰዳቸውን አረጋግጠዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ዶክተር ገብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት 8 ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬት ቶችን በኃይል ያዛችሁ ካላት ባስቸኳይ ለቃችሁ እንድትወጡ ሲሉ ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግላችን እናስከብራለን ማለታቸው ይታወሳል። የህወሓት ቃል አቀባይ ጌታቸው ረዳም የትግራይ ግዛት ሙሉ በሙሉ እስኪመለስ የክልሉ ኃይሎች የሚወስዱት እርምጃ ይቀጥላል ብለዋል። የፌደራል መንግስት ኃይሎች ከዚህ በኋላ የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ሲሉም ከቪኦኤ ጋር በሳተላይት ስልክ በነበራቸው ቆይታ ገልጸዋል። የአማራ ክልል መንግስትና አንዳንድ የፌደራል መንግስት ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎችን ወደ ትግራይ ያካለለው ከ30 ዓመት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት የለውም ሲሉ ተደምጠዋል። እንደዚህ አይነት ውዝግቦች መፍትሄ የሚያገኙት በህዝብ ተወካዮች ምክር ቤት በተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን በኩል መሆኑን የፌደራል መንግስቱ በተደጋጋሚ አስታውቋል። የፌደራል መከላከያ ሰራዊትና የክልሉ ኃይሎች የህወሓትን እንቅስቃሴ ከመከላከል ውጭ ሙሉ የማጥቃት እርምጃ እንዲጀምሩ ትዕዛዝ እንዳልተሰጣቸው ይናገራሉ። ሰሞኑን መግለጫ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላም የመንግስት ትዕዛዝ እየተጠበቀ እንደሆነ ነው የተቆሙት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እናልፋለን። የሶማሌ ክልል መንግስት የአፋር ልዩ ኃይልና ኡጉጉማ የተባሉ የአፋር ታጣቂዎች ፈጸሙት ባለው ጥቃት ከ350 በላይ ሰዎች እንደተገደሉ አስታወቀ። የአፋር ክልል በጉዳዩ ላይ ይፋዊ ምላሽ ባይሰጥም በክልሉ የመንግስት መዋቅር የሚሰሩ ግለሰቦች ግን ኡጉጉማም ሆነ የአፋር ልዩ ኃይል የተባለውን ጥቃት አልፈጸመም ብለዋል። የይገባኛል ጥያቄ ከሚነሳባቸው 3 ከተሞች አንዷ በሆነችው የሶማሌ ክልል ገርበ ኢሴና የአፋር ክልል ደግሞ ገዳማይቱ እያሉ በሚጠሩት ቦታ ላይ ተፈጸመ በተባለው ጥቃት አብዛኞቹ ተጎጂዎች የሶማሌ ሴቶችና ህጻናት ናቸው ተብሏል። ለጥቃቱ የፌደራል የጸጥታ ኃይሎች ኃላፊነታቸውን በአግባቡ አለመወጣታቸው ነው ሲል የከሰሰው የሶማሌ ክልል በከተማዋም ከፍተኛ ውድመትና ዘረፋ ተፈጽሟል ብለዋል። ጥቃቱ አልተፈጸመም ሲሉ ማስተባበያውን የሰጡት የአፋር መንግስት መዋቅር ውስጥ የሚሰሩ ግለሰቦች እንደተናገሩት ደግሞ ይልቁንም አጋጣሚውን በመጠቀም የክልል ልዩ ኃይል ሊይዛቸው የማይችላቸውን ከባድ መሳሪያዎችን ተጠቅመው በአፋር ክልል ላይ ዛሬ ጥቃት እየተፈጸመ ነው ብለዋል። አዲስ ቸኮል ተጨማሪውን ዘገባ ያስደምጠናል።
የአፋር ልዩ ኃይልና አስቀድሞ ትጥቅ ትግል ያካሄድ የነበረው ኡጉግማ የተባለው ቡድን የአፋርና ሶማሌ ክልል በይገባኛል ከሚካሰሱባቸው ቦታዎች አንዷ የሆነችው ገርበሴውም ገዳማይቱ ላይ በሚኖሩ የሶማሌ ብሔር ተወላጆች ላይ ጥቃት ፈጽሟል ሲል የሶማሌ ክልል መንግስት ከሰሰ። የሶማሌ ክልል ትላንትና ባወጣው መግለጫ ጁንታው ካለው ህወሓት ጋር ግንኙነት አላቸው ብሎ የከሰሳቸው ኡጉግማ የተባለ ቡድንና የአፋር ልዩ ኃይል ትኩረት ለመበታተንና ጠላት ያለውን ህወሓትን ዓላማ ለማሳካት ገዳማይቱ ከተማ ላይ በመቶዎች የሚቆጠሩ ንጹሃን ነዋሪዎችን እንደጨፈጨፉና እንዳፈናቀሉ እንዲሁም ከተማዋን ሙሉ በሙሉ በሚባል ደረጃ እንደዘረፉና እንደወደሙ አስታውቋል። በጉዳዩ ላይ ለቪኦኤ ቃላቸውን የሰጡት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ መሐመድ ሮብሌ በከተማዋ ከ350 በላይ ሰዎች ተገድለዋል ብለዋል።
እዛ ውስጥ ያሉ መከላከያ እጅ ያሉ ሰዎች የሰጡን ኢንፎርሜሽን ሁሉም ያየ ነው የምንነግረን እና የተገደሉት ሰዎች ከ350 በላይ እና ከ500 ትንሽ የሚያንሱ ናቸው እያሉን ነው። ግን እስካሁን ድረስ ያ ከተማው በአፋር እጅ ነው ያለው። እኛ ቦታውን አልገባንም። ወደ 690 ሰዎች ደግሞ እዛ ውስጥ ነው ያሉት፣ በመከላከያ እጅ ነው ያሉት እና ሁኔታው በጣም አስከፊ ነው። የንብረት እና ሌላው ጉዳት እሱ ተው በቃ፣ ከተማው እንዳለ ተዘርፋለች። እያንዳንዱ ቤት ገብተው ዘርፈው ነው ያሉት።
የክልሉ መንግስት ትላንትና ባወጣው መግለጫ ጥቃቱ ሊደርስ የቻለው አካባቢው መጠበቅ የነበረበት የፌዴራል ጸጥታ ኃይል ኃላፊነቱን በአግባቡ ባለመወጣቱ ነው ሲል ከሷል። በጉዳዩ ላይ ከአፋር ክልል በኩል የተሰጠ ይፋዊ ምላሽ የለም። ቪኦኤ ከትላንትና ጀምሮ የክልሉ መንግስት ኮሚኒኬሽንና የጸጥታ ቢሮ ኃላፊዎችን አግኝቶ ለማነጋገር ያደረገው ተደጋጋሚ ጥረት አልተሳካም። በአፋር ክልል አደጋ መከላከል እንደሚሰሩ የገለጹልን አቶ ከድር መሐመድ የተባሉ የክልሉ ነዋሪ ግን በሶማሌ ክልል በኩል የሚቀርበውን ክስ አጣጥለዋል። የግጭቱ መነሻ የአፋር መሬትን ወደ ሶማሌ ክልል ለመጠቅለል ፍላጎት ባላቸው ሶማሌ ኃይሎች የተቀሰቀሰ ነው ብለዋል። ኡጉግማ የተባለ ታጣቂ ቡድንም በአሁኑ ሰዓት በአፋር ክልል መሬት የለም ብለዋል።
እንኳን ገዳማይቱ ቀርቶ በአፋር ብሔራዊ ክልላዊ መንግስት የታጠቀ ኃይል በአሁኑ ሰዓት የለም። ያለው የአፋር ልዩ ኃይል ደግሞ በዚህ በሰሜን በኩል እየተደረገ ባለው በህወሓትና በኢትዮጵያ መከላከያን በማገዝ ውጥረት ላይ ነው ያለው ልዩ ኃይል እንጂ ከኢሳ ማህበረሰብ ጋር ለመጣላት ጊዜ የለውም። ስለዚህ እነሱ ምንድነው አሁን ይህንን ክፍተት በመጠቀም የአፋር አርብቶ አደሮችና ሴቶችን በኃይል አቀራምቶ መሬቱን ለመውሰድ በሚያደርጉት ጥረት ቀድሞ ራሳቸውን በድሎ እንደ ተበዳይ አድርጎ ራሳቸውን የማቅረብ ሁኔታ ነው እንጂ በዚህ አካባቢ ጉጉማ የሚባል የታጠቀ ኃይል በአሁኑ ሰዓት እንኳን ገዳማይቱ ቀርቶ አፋር ክልል ውስጥ የለም። እንደሚታወቀው በኢትዮጵያ ደረጃ ይታወቃል፣ የለውጥ መንግስት ከመጣ ጊዜ ጀምሮ በተደረገው ጥሪ መሰረት ጉጉሞ ከነበረበት የትጥቅ ትግል በሰላማዊ መንገድ ወደ መንግስት በሰላም በመግባት ግማሹን በመንግስት የስራ መዋቅር፣ ግማሹ ደግሞ ወደ ፖሊስ እና ግማሹ ደግሞ የራሱ የሆነ በንግድ ዓለም እንዲሰማራ ተደርጎ ወደ የቤታቸው ተመልሷል እንጂ በአሁኑ ሰዓት በአፋር ብሔራዊ ክልላዊ መንግስት ውስጥ ጉጉሞ የሚባል የሚንቀሳቀስ የትጥቅ ትግል የሚያካሄድ አካል የለም።
እንደ አቶ ከድር ገለጻ በአካባቢው ሶማሌዎች ላይ ጥቃት ሊፈጽም የሚችለውን በእርግጠኝነት ባያውቁም፣ ሆኖም በተደጋጋሚ በሶማሌዎች ጥቃት ይፈጸምበታል ያሉት የአፋር አርብቶ አደር ምላሽ ሰጥቶ ሊሆን እንደሚችል ነው የገለጹት።
ከሎጊያ እስከ አዋሽ በሚደረገው ጉዞ ላይ የአፋር ህዝብ ብዙ እየተሰቃየ ይገኛል፣ ይታወቃል። በኢትዮጵያ ደረጃ ይታወቃል፣ የፌደራል መንግስትም ያውቃል። ስለዚህ መንገድ ላይ ይሄ መኪና ላይ አፋር አለው የለም እየተባለ ከተገኘን ከመኪና አውርዶ በመግደል ይሁን ይቅር፣ አፋር ብቻ አይደለም የመንግስት አካላት ከዚህ በፊት የትምህርት ሚኒስቴር ሰራተኞች፣ አሁን ከአራት ቀን በፊት ደግሞ የመከላከያ አዛዦች እና በተለያየ ጊዜ እየተገደሉ ባለበት ሁኔታ ነው ያለው እና ስለዚህ አሁን ይሄ አፋር ህዝብ ይሄንን ስም የተለየ መገደሉና መታረዱ ሲላንገሸገሸው ህብረተሰቡ ራሱ የወሰደው እርምጃ ሊኖር ይችላል፣ በገዳማይቱ በኩል ማለት ነው። ስለዚህ ያ ማለት ደግሞ የታጠቀ ኃይል ሳይሆን ህብረተሰቡ ባለው በድለም ይሁን በሚናምን ይሰጋ መፋለሙ ዛራ አይደለም ይታወቃል። ግማሽ ምዕተ ዓመት የቀጠለ ጦርነት ነው። ስለዚህ ራሳቸውን ለማከላከል ያፈር አርባደር የወሰደው እርምጃ ሊኖር ይችላል።
የሶማሌ ክልል ትላንትና ባወጣው መግለጫ ልዩ ኃይሉ አሸባሪ ያለውን ህወሓትን ለመዋጋት ወደ ሰሜን በዘመተበት ሁኔታ የጥቃት መፈጸሙን አውግዞ አሁንም የቀሪዎቹ የከተማ ነዋሪዎች ህይወት ለመታደግ እርምጃ እንዲወሰድ ጥሪ አቅርበዋል። በትላንትናው ዕለት የገዳማዊት ወይም ገርቤሴ ከተማ በአፋር ኃይሎች ስር እንደሆነች የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ አቶ መሐመድ ሮብል የገለጹልን ሲሆን ዛሬ ከተማዋ ስላለችበት ሁኔታ ግን ከክልሉ በይፋ የተባለ ነገር የለም። ይሁንና ትላንትና የወጣው መግለጫ ተከትሎ በዛሬው ዕለት የሶማሌ ክልል ልዩ ኃይል በአካባቢው ላይ ጥቃት መጀመሩን የአፋር ክልሉ አቶ ከድር አስታውቀዋል።
በዚህ ወቅት ግን አሁን የአፋር አርብቶ አደር እየተደበደበ ያለው ግን በድሽቃና በዙ 27 በመባል አርብቶ አደር ይዞ በማጭን መሳሪያ ነው እየተደበደበ ያለው።
ገዳማዊቱ ከተማ በአፋር ክልል ስር ሆነው ሶማሌ ከሚበዛባቸውና ከ2007 ዓ.ም ጀምሮ በአፋር ክልል ስር ከሆኑ 3 አዋዛጋቢ ቀበሌዎች አንዷ ነች። በእነኛ አዋዛጋቢ ቀበሌዎች የተነሳ ሁለቱ ክልሎች ላለፉት 3 ዓመታት በርካታ ደም አፋሳሽ ግጭቶችን አካሂደዋል። ያለፈው ቅዳሜ የጀመረው የአሁኑ ግጭትም በሁለቱም በኩል አሸባሪ ያሉትን ህወሓትን በመዋጋት ላይ በተጠመዱበት ወቅት ሌላኛው ወገን ለግዛት ማስፋፋት ሲል የጀመረው ነው ሲሉ አንዱ ሌላውን ይወነጅላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የእርሶ ተራ ነው በሚል ርዕስ በአፍሪካ ብልጽግናን ማረጋገጥ በሚቻልበት ጉዳይ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መሪነት ትላንት ውይይት ተካሂዷል። በውይይቱ ላይ የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንጌ፣ የዓለም የንግድ ድርጅት ዋና ዳይሬክተር ንጎዚ ኢኮንጆና በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተሳታፊ ነበሩ። በበይነ መረብ የተካሄደው ውይይት በዋናነት በኮቪድ-19 ወረርሽኝ የተጎዳው የአፍሪካ ኢኮኖሚ እንዲያገግምና በአህጉሪቱ በዘላቂነት ብልጽግናን ለማረጋገጥ ምን መደረግ አለበት በሚሉ ሀሳቦች ላይ ያተኮረ ነው። የኮቪድ-19 ወረርሽኝን መቆጣጠርና ኢንቨስትመንትን ማሳደግ ደግሞ ትኩረት የተሰጡባቸው ነጥቦች ናቸው። ኮይንዲ አባተ ዝርዝሩን ያስደምጠናል።
የኮቪድ-19 ወረርሽኝን ለመከላከል አፍሪካ አቅሟ የፈቀደውን ለማድረግ ብትሞክርም የአህጉሪቱ ኢኮኖሚ ግን አሁንም ተጨማሪ ቀውሶችን እያስተናገደ ነው። የቫይረስ ወረርሽኝ በመላው አህጉሪቱ እስከ 30 ሚሊዮን የሚደርሱ የሥራ ዕድሎችን የነጠቀ ሲሆን ወደ ድህነት የሚንደረደሩ ሰዎችም ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን መረጃዎች ያመለክታሉ። ከኮቪድ ጋር በተያያዘ የተጎዳው የዓለም ኢኮኖሚ እያንሰራራና ወደ ማገገም እየተሸጋገረ ባለበት ወቅት በአፍሪካ ግን ኢኮኖሚው ገና ማንሰራራት አልጀመረም። ይህም ቀድሞውንም በድህነት ውስጥ የምትገኘውን አህጉር ቀውስ በማባባስ ላይ መሆኑን የጠቆመው በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አህጉሪቱ እንዴት ማገገምና ወደ ብልጽግና ማምራት ትችላለች በሚል ሐሳብ ውይይቶችን ማዘጋጀት ጀምሯል። አፍሪካ ካለችበት ውስብስብ ችግር እንድትወጣ ሁሉም የየራሱ ሚና እንዳለው በማመልከት የእርስዎ ተራ ነው ወይም በእንግሊዝኛው it's your turn በሚል ርዕስ ነው የመፍትሄ ሐሳቦች ላይ ውይይቶች የሚካሄዱት። በዚሁ ርዕሰ ጉዳይ በትናንትናው ዕለት የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንጌ፣ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚ ኢኮንጆ እንዲሁም በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ የተሳተፉበት ውይይት በበይነ መረብ ተካሂዷል። በኮቪድ-19 ወረርሽኝ የተጎዳው የአፍሪካ ኢኮኖሚ እንዲያገግም 100 ቢሊዮን ዶላር እንደሚያስፈልግ የገለጹት የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የኢሲኤ ዋና ጸሐፊ ቬራ ሶንጌ በመሩት ውይይት የአህጉሪቱን እድገትና ብልጽግና እንዴት ማረጋገጥ እንደሚቻል ሐሳቦች ተሰንዝረዋል። በቅርቡ የዓለም ንግድ ድርጅትን በዋና ዳይሬክተርነት እንዲመሩ የተሰየሙት ናይጄሪያዊቷ ንጎዚ ኢኮንጆ ኢዋላ በሰጡት አስተያየት ስለ ብልጽግና ለማውራት በቅድሚያ የኮቪድ-19 ወረርሽኝን መከላከል እንደሚያስፈልግ ነው የገለጹት። The pandemic has really hit the continent very hard. And so to start talking about vision for prosperity and how we come back, we have to solve one of the key problem. ወረርሽኙ አህጉሪቱን ክፉኛ መጥቷታል። ስለዚህ ስለ ብልጽግና ራይና እንዴት ማገገም እንዳለብን ለማውራት ከቁልፍ ችግሮቻችን አንዱ መፍታት አለብን። ይሄው በዓለም ላይ ያለው ኢፍትሃዊ የክትባት ተደራሽነት ነው። ክትባቱ በብዛት የደረሳቸው የዓለም ክፍሎች ኢኮኖሚያቸው መንቀሳቀስ ስለጀመረ በፍጥነት እያገገሙ ነው።
ወደ አፍሪካ ስንመጣ የከተባቱ ተደራሽነት በጣም ውስን ነው። ስለዚህ በቂ የኮሮና ቫይረስ ክትባቶችን የምናገኝበት መንገድ መፈለግ አለበት። በዘላቂነት ለማገገምም እና ብልጽግና ለማረጋገጥ የመጀመሪያው እርምጃ ይሄ መሆን አለበት።
በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድም እንዲሁ የኮቪድ-19 ወረርሽኝን መከላከል ለሌሎች ችግሮች መፍትሄ ለማምጣት መሰረታዊው ጉዳይ መሆኑን ሀገራቸው እንደምታምን ገልጸዋል። የጸረ ኮቪድ ክትባትን በመላው ዓለም ተደራሽ ለማድረግ የሚደረገውን ጥረት በቀዳሚነት በመምራት ላይ የምትገኘው አሜሪካ ለአፍሪካ በመለገስ ላይ ከምትገኘው 25 ሚሊዮን ክትባት በተጨማሪ ከነሐሴ ወር ጀምሮ ለ100 ሀገራት ከሚሰራጨው ግማሽ ቢሊዮን ክትባትም አፍሪካ ከፍተኛ ድርሻ እንደሚኖራት አብራርተዋል። ኮቪድን ለመቆጣጠር የሚከናወኑ ተግባራት እንዳሉ ሆነው በአህጉሪቱ የሥራ ዕድሎችን በመፍጠር ኢኮኖሚውን ለማነቃቃትም እገዛ ማድረግ እንደሚያስፈልግ አንስተዋል።
Nova Continent is wealthy, and we hope to look at creating more jobs on the continent of Africa.
አህጉሪቱ ሀብታም እንደሆነች እናውቃለን እና በአፍሪካ አህጉር ብዙ የሥራ ዕድሎች እንደሚፈጠሩ እንጠብቃለን። ስለዚህ በአህጉሪቱ ኢንቨስት ማድረግ የሚቻልባቸው እድሎች ማሳየት አለብን። በተቋሞቻችን አማካኝነት ይህን ለማድረግ መስራት አለብን። ከእገዛ አንጻር ሌላ ምሳሌ ለመስጠት በዩኤስ የውጭ ጉዳይ ሚኒስቴር የዓለም አቀፍ ልማት ተቋም አማካኝነት በኮቪድ ወረርሽኝ ወቅት ከ40 በላይ ለሚሆኑ ሀገራት ለጤና፣ ለኢኮኖሚና ለሰብአዊ ድጋፍ አገልግሎት የሚውል 541 ሚሊዮን ዶላር ድጋፍ አድርገናል።
በኮቪድ-19 ወረርሽኝ ክፉኛ ከተጎዱ ዘርፎች አንዱ ኢንቨስትመንት መሆኑም የተነሳ ሲሆን ዘርፉን ለማሳደግ በጋራ ጉዳዮች ላይ በአንድነት መስራት፣ የዲጂታል መሰረተ ልማቶችን ማሻሻል፣ የሴቶችን ተሳትፎ ማሳደግ፣ አህጉር አቀፍ ነጻ የንግድ ስምምነትን መተግበር እንዲሁም ውስጣዊ የኢንቨስትመንት አቅምን ማሳደግ እንደሚያስፈልግ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚያ ኮንጆ አብራርተዋል። በርሳቸው የሚመራው ድርጅትም የራሱን ሚና እንደሚወጣ ነው የተናገሩት። አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት አስተያየት ደግሞ አፍሪካ አሜሪካውያንና ሌሎች አፍሪካውያን ዳያስፖራዎች የአህጉሪቱን ብልጽግና ለማረጋገጥ ጉልህ ሚና መጫወት እንደሚችሉ ገልጸዋል።
How we can enhance the connections between African Americans in America and the entire diaspora around the world to the continent of Africa.
በአሜሪካ ያሉ አፍሪካ አሜሪካውያንና አጠቃላይ በመላው ዓለም ያሉ ዲያስፖራዎች ከአፍሪካ ህብረት ጋር ያላቸውን ግንኙነት እንዴት ማሳደግ እንደሚቻል ማሰብ ያስፈልጋል። ምክንያቱም በዚህ መንገድ ለአህጉሪቱ ሀገራት ኢኮኖሚ በጣም ብዙ አስተዋጽኦ ማበርከት ይቻላል። በተጨማሪም የአፍሪካን ብልጽግና ለማሻሻል በቀጣይ ወዴት መሄድ እንዳለብንና እንደ ሁለት ማህበረሰቦች እንዴት በጋራ መስራት እንዳለብን ለመረዳትም አስተዋጽኦ ይኖረዋል።
በተደራረበ ፈተና ውስጥ የምትገኘውን አፍሪካን ከድህነት ለማውጣት በሚቻልበት ጉዳይ ላይ ሐሳቦችን ለመለዋወጥ በተመድ የአፍሪካ ኢኮኖሚክ ኮሚሽን መሪነት የተጀመረው ውይይት የተለያዩ አካላትን በማሳተፍ እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ክሪፕቶ ከረንሲ የተሰኘው ያለ ጥሬ ገንዘብ በበይነ መረብ ላይ የመገበያያ መንገድ በዓለም ዙሪያ የገንዘብ ልውውጥን በከፍተኛ ሁኔታ ቀይሯል። ያላደጉ ሀገራትም ቀስ በቀስ የዚህ ዲጂታል መገበያያ ተጠቃሚ የሆኑ ነው። ብሎክ ቼን የተሰኘውን ቴክኖሎጂ ዝቅተኛ ገቢ ባላቸው ሀገራት ለሚገኙ የከተማ ነዋሪዎች እንዲሆን አድርጎ ያስተዋወቀው አሜሪካዊው የምጣኔ ሀብት ባለሙያ በኬንያ ደግሞ ይህንን ካለ ጥሬ ገንዘብ የሚካሄድ ግብይት ወደ ገጠራማው አካባቢ እያስፋፋ ይገኛል። ዘጋቢያችን ሩድ ኤልሜንድሮፕ በዚህ ዙሪያ ከኬንያ ያደረሰን ዘገባ አለ። ስመኝሽ የቆየ ታቀርበዋለች።
የ26 ዓመቱ ገበሬ ኢማኑኤል ካሂንዲ በኬንያ የህንድ ውቅያኖስ ዳርቻ ከሚገኙ ከተሞች አንዷ በሆነችው ኪሊፋይ የሚገኘው ለምለም የእርሻ መሬቱ ላይ ቲማቲምና ሌሎች አትክልቶችን ያለማል። እነዚህን አትክልቶቹን ገበያ ላይ ለመሸጥ ወይም ለእርሻ የሚያስፈልጉትን ጥሬ እቃዎች ለመግዛት ደግሞ ሳራፉ የተሰኘ ክሪፕቶ ከረንሲ ወይም ያለ ጥሬ ገንዘብ የሚካሄድ ዲጂታል የመገበያያ ገንዘብ ይጠቀማል።
ሳራፉ ምን ሳይዲያ ሳና
ሳራፉ በጣም ረርቶኛል። በተለይ በኬንያ ሽሊንግ የማገኘውን ገንዘብ እንድቆጥብ ረርቶኛል። ለርሻ የሚያስፈልጉኝን እንደ ዘርና ማዳበሪያ የመሳሰሉ ነገሮችን ለመግዛት ሳራፉን እጠቀማለሁ።
ሳራፉ የተሰኘው የገንዘብ አይነት የሚሰራው ልክ ቃሸጠን ወይም አገልግሎት ሰጥተን ገንዘብ ለሚከፍሉ ሰዎች እንደምንሰጠው ደረሰኝ ነው። ማንም የኬንያ የስልክ መስመር ያለው ሰው አገልግሎቱን መጠቀም የሚችል ሲሆን ለመጀመሪያ ጊዜ መጠቀም የሚጀምሩ ሰዎች 50 ሳራፉ በነጻ ያገኛሉ። ከዛ በኋላ በሸጡት ዕቃ ወይም በሰጡት አገልግሎት መጠን የገንዘብ መጠናቸው እያደገ ይሄዳል። ሳራፉ ማህበረሰብን አካታች መገበያያ በመባልም ይታወቃል። ምክንያቱም ሰዎች ምንም አይነት የኬንያ ሽሊንግ ወይም የሌላ ሀገር ገንዘብ ሳይጠቀሙ ዱቤ መስጠትና መውሰድ እንዲችሉ ስለሚያረጋቸው ነው። ይህን የመገበያያ ስርዓት የፈጠረው አሜሪካዊው የመጣኔ ሀብት ባለሙያ ዊል ሩዲክ ኬንያ ውስጥ በመሰረተው ግራስሩትስ ኢኮኖሚክስ የተሰኘ መንግስታዊ ያልሆነ ድርጅት አማካኝነት ነው። ከቅርብ ጊዜ ወዲህ ደግሞ እንደ ካሊፋይ ባሉ ገጠራማ አካባቢዎችም እንዲስፋፋ እያደረገ ይገኛል።
እኔ እንደማስበው ከፍተኛ የብሔራዊ ገንዘብ እጥረት ያለው በዚያ አካባቢ ነው። ስለዚህ እያደረግን ያለነው ነገር ክፍተቱን ይሞላል። ሰዎች ብሔራዊ የገንዘብ ስርዓትና መገበያያ ገንዘቡ በቀላሉ እንደማይገኝ ይነግሩናል። በእርግጥኛ በዚህ ንግድ ልውውጥ ውስጥ ያለንን ድርሻ ለመለካት ይከብደናል።
ካሂንዲ ምርቱን በካሊፋይ አቅራቢያ ወደሚገኝ ምግብ ቤት ያደርሳል። ያመረታቸውን አትክልቶችም ለሽያጭ ያቀርባል። በምትኩ ሳራፉን ይቀበላል። የምግብ ቤቱ ባለቤት የሆነው ጂአታሪ ሙዋንግ በዚህ ሽያጭ ስርዓት እጅግ ደስተኛ ነው።
ሳራፉ በጣም ጥሩ ነገር ነው። ምክንያቱም በአቅራቢያችን ባሉ የእርሻ ቦታዎች የተመረቱ ምርቶችን በቀጥታ እንድናገኝ፣ ሰርተንም ለደንበኞች እንድናቀርብ አድርጎናል። እነሱ ደግሞ በሳራፉ ይከፍሉናል።
ቢታንጎ እንዴሞ በናይሮቢ ዩኒቨርሲቲ መምህር ሲሆኑ ማህበረሰቡን ማዕከል ያደረገ ክሪፕቶ ከረንሲ ከኬንያ አልፎ ወደ ሌሎች የአፍሪካ ሀገራት የመስፋፋትም አቅም አለው ይላሉ። እንዴሞ እንደሚሉት ክሪፕቶ ከረንሲ ወይም የዲጂታል መገበያያ ገንዘብ ማህበረሰቡ በጥሬ ገንዘብ ማድረግ የማይችለውን ንብረቱንና ጥሬ ዕቃውን እንደ ገንዘብ መጠቀም እንዲችል ያግዛል። እንደ ምሳሌም በዲሞክራቲክ ሪፐብሊክ ኮንጎ የሚገኘውን የኮባልት ማዕድን ይጠቅሳሉ።
Nothing stops them from issuing
ያላቸውን የኮባልት ክምችት ተጠቅመው ኮባልትን ማዕከል ያደረገ የመገበያ ገንዘብ ከመጠቀም ምንም አያግዳቸውም። እዛኔ ሀገሪቱን ለማሳደግ የሚያስችል በቂ ገንዘብ መሰብሰብ ይችላሉ።
በኬንያ የመገበያ ገንዘቡ ካሊፋን ጨምሮ በመላ ሀገሪቱ የሚመረቱ የግብርና ምርቶችን መሰረት ያደረገ ነው። ኢማኑም ስራውን ሲጨርስ እንደሌላው ሰው በምግብ ቤቱ ዘና ብሎ ያዘዘውን ምግብ ይመገባል። ሲጨርስ ሳራፉን ተጠቅሞ ክፍያውን ይፈጽማል። በሩድ ኤልሜንድሮፕ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች ዛሬ የተመደበልን ሰዓት ተጠናቋል። በርከት ያሉ ቅንብሮች ነበሩን፣ ነገር ግን በሰዓት እጥረት ምክንያት ለነገ አቆይተናቸዋል የተወሰኑትን። ፕሮግራማችንን አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ናቸው የሚቀሩን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው ስታዳምጡ የቆያችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ .com ላይ ማግኘት ትችላላችሁ። አት ቪኦኤ አምሃሪክ ደግሞ የፌስቡክ ገጻችን ነው። የየቀኑ ስርጭታችንን በቀጥታ በፌስቡክ ላይ እናስተላልፍላችኋለን። በተጨማሪም ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ላይ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን አኑሩ። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። አስተያየቶቻችሁን በኢሜይል አድርሱን። ጥያቄም ካላችሁ ጠይቁን። ጥቆማም ካላችሁ ኢሜላችንን ተጠቀሙ። በተጨማሪም የቪኦኤ አምሃሪክ የፌስቡክ ገጽ ላይ በውስጥ መስመር መልእክት ልታስቀምጡልን ትችላላችሁ። በስርጭታችንን ደግሞ ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይም እንገኛለን። የዛሬ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነበረች። ተረኛ አዘጋጅ አሉላ ከበደ ነው። ሳስተናግዳችሁ የቆየሁት ደግሞ ጽዮን ግርማ ነኝ። በምሽቱ ፕሮግራም ዋና አዘጋጅና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ እየተሰናበትን አብራችሁን ስለቆያችሁ እናመሰግናለን። በነገው የእረቡ ምሽት ፕሮግራማችን ላይ እንገናኛለን። ለአሁኑ ሰላም፣ በደህና አደሩ። I'm a child without a father.